ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 22 ቀን 2016 ዓመተ ምህረት ነው።
የረምቢ ዶልቶ ዩኒቨርሲቲ ተማሪዎች የነበሩትና በአፍራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ረቡዕ ጥር 22 ቀን 1520 ቀናት አለፋቸው።
የወጣቶቹ ሰቆቃ ያንቃ እንበል እስከመቼ?
ከዝግጅት ክፍላችን የቀረቡ የተለያዩ ወቅታዊ ሐተታዎችን በተከታታይ አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። ዲያብሎስ ምን ቢጨምት ባህታዊ አይሆንም። ትምህርት ካስፈለገ የሚካሄደው የኮሎኔሉና አውሬ ጭፍሮቹ ጸረ ሕዝብ ጸረ ተዋህዶ ጸያፍ ዘመቻ በአያሌው ትምህርታዊ ሆኖ ይገኛል። ያደረግን ያለው ለረጅም ጊዜ ስናስብበት የቆየነውን ነው ሲል አንዳቸው እንደተናገረው ድርጊታቸው ስህተት ወይም አዳልጧቸው ሳይሆን ይሁንን ብለው እየፈጸሙት ያለ ነው። ከቡራዩ ግድያ እስከ ሻሸመኔ ኦርቶዶክሶችን መፍጀትና የሸገር ምስረት አባልት ድረስ ታስቦበት ተወስኖ የተደረገ ነው። ይህ ወንጀል ደግሞ አላዛዣቸው ኮሎኔል ፈቃድ ከቶም በተግባር ያለ አይደለም። ለነገሩ ኦርቶዶክስ ሃይማኖት ላይ ራሱን መቆጣጠር አቅቶት ጸያፍ ዘለፋን ሲያሰማ ራሱን አጋልጧል። ማህይሙ ሽመልስም ጳጳሳት ላይ የደነፋውን ዛቻው ማንነታቸውን ግልጽ አድርጎ አሳይቷል። ከእንግዲህ ጃንሆይ ምን አጠፉ? ሚኒስትሮቹ እንጂ ኮሎኔሉ እኮ አይደለም ጽንፈኛ ተከታዮቹ እንጂ የሚለው መሸፋፈኛ ተቀዶ ተበጣጥሶ ከትቢያ የተጣለ ሆኗል። የወያኔን ቡትቶ ባንዲራ ማውለብለቡ እንዲሁ ቢያከት ምንኛ ደስ ባለ። ራሳቸው ላይ ያመጡት ቀውስ ግልጽ ያደረገው ያረጋገጠው አንድ አብይ ጉዳይ ይህ ከላይ የጠቀስነው ግልጽ የሆነው የኮሎኔሉ ጉዳይ ነው። ጥበቱ ቀጣቷል። ራሱን የሚያመው ራስ ወዳድነትና ፍቅር እርካታን አላመጣለትም። ታላቅ ልባል ቢልም ርካሽና ዋጋቢት የሚለው በመብዛቱ ናላው ዞሮበታል። ከኔ በላይ ሁሉን አዋቂ ለአሳር ያለው ክብርን ሳይሆን መሳቂ አድርጎታል። ይህን በተረዳ ቁጥር ይበልጥ ራሱን ይስታል። እሱና ጥቂት ተከታዮቹ ብቻ የህዝብን ስም እየተጠቀሙ የግል ጥቅማቸውን እንደሚያራምዱ ሁሉም ተገንዝቧል። ወደ ፍጹም አምባገነንነት መጭሊል ያለውን ፍላጎት የራሱን ማጋሮች ሊዋጥላቸው አልቻለም። አሜሪካና አረቦቹ በላዩ ላይ ተኪ እየፈለጉበት እያሴሩበት ነው መባሉንም እየሰማ ጥላውን የሚፈራ ሰው ሆኖ እየመጣ ነው መባሉ ገላጭ ነው። ከ27 ዓመት በላይ ወያኔን ታማኝ ሆኖ ያገለገለ ኮሎኔል ከጠባብ ብሔረተኝነት ከጸረ ኢትዮጵያነት የተቆራኘ ለመሆኑ ያለፉት 4 ዓመታት በግልጽ ያሳዩ ከመሆናቸው ባሻገር የኮሎኔሉ አደናጋሪ ልፈፋ ተነቅቶበት አሁንም ግብሩንም እሱንም የሚጠላው ሰው ብዙሃኑ መሆኑ ተረጋግጧል። ኮሎኔሉ የተሰየመው ለሀገር ደህንነት ሳይሆን ለግል ስልጣኑና ለጸረ ኢትዮጵያነት መሆኑ ክርክርን ጋባዥ አልሆነም። ሲነሳም የችግሩን እምብርት ህገ መንግስት ተብዬ አትንኩ ማለቱ፣ የወያኔን የክልል የጎጥ ፖለቲካ መጠበቁ፣ ግደይን በጋቢሳ በስም ብቻ መመተካቱ የተረኝነት ስግብግብነትን በማስፈን ወዘተ ከሱም መነካገዛዙ ለህዝባችን የሚበጅ አይገኝም ብለን ከጠዋቱ ያጋለጥነውና ያወገዝነው በመሆናችን አገራዊ ግዳጃችንን በመወጣታችን ለግል ጥቅም ተገዢ ሆነን ባለመገኘታችን እንኮራለን። እስቲኛም እንዲሁ የሚሉን ሀቅን መሰረት አድርገው ይብዙና እንያቸው። ሃይማኖት የግል ነው አገር የጋራ ነው በተባለው መሰረት መንግስትና ሃይማኖት የተለዩ መሆን አለባቸው ስንል የቆየነው ትክክል መሆኑን ድርጊታቸው ሳይወዱ አረጋግጧል። የቆጵሮስን የቄስ ፕሬዝዳንት የአውሮፓን ክርስቲያን ዴሞክራት ፓርቲዎች የቫቲካንን አፍቃሪ ሙሶሎኒ የፖለቲካ የኢራንን የሃይማኖት አያቶላ አገዛዝ የምዕራቡን ጸረ እስላም አቋም የአይሲስና ጽንፈኞችን አቋምና ድርጊት ወዘተ አጥብቀን የተቃወምነው ከዚሁ ሃይማኖትና ፖለቲካን ይለይ ከሚለው አቋማችን ተነስተንም ነው። በየካቲት 66 የሃይማኖት እኩልነት እውን ይሁን አርሎ ወይም መለያየት ያብቃ በሚልም የተደረገውን ተቃውሞ መደገፋችንም ታሪክ ይዘክረዋል ይመሰክራል። ደርግ አቡነ ቴዎፍሎስን አንቆ ገድሎ በተዋህዶ ቤተ ክህነት ላይ ህገወጥ ጫናውን ጥሎ ነበር። ወያኔም እንዲሁ የራሱን ግፊትና ተጽዕኖ ማድረጉና ካድሬውን ሊቀጳጳስ ብሎ መሾሙ የታወቀ ነው። ኮሎኔሉም በዚያው ጸረ ኢትዮጵያ ቦይ የሚፈስነውና ቤተ ክህነትን ሲኖዶሱን በብሔሩ ከፋፍሎ የቄሮና ባለመንጫውን የገደል ማሚቴ ዲያብሎስ አቡን ብሎ ሊሾምና ሲኖዶሱን በብሔር ሊከፋፍል ተነስቶ አገርን እያመሰ ነው። ከዚህ ድግግታቸውና ሰይጣናዊ ስምሪታቸው ነቅነቅ የሚሉ አይሆኑም። ያፈገፈጉ ቢመስሉም እንኳ ሳባርጎ ሊወነጨፉ እንጂ ሊቀየሩና ስህተታቸውን ሊያርሙ አይደለም። ኮሎኔሉ እየባሰበት ሲሄድ ጨርቁን ጥሎ እርቃኑን እየተወራጨ ነው። አላምንህም ካልተባለ በቀር ጸረ ተዋህዶ ጸረ ኢትዮጵያ ነኝ ብሎ በግልጽ እየተናገረ ነው። ከንቲባ ያላትም አዲሲቷ እቴጌ ሙስና መሆኗን በግልጽ በአጭር ጊዜ አሳይታለች። ሽመልስ ተብየውማ የጠባብ ጠባብ ድፍንቅል መሃይም መሆኑን ደጋግሞ አሳይቷል። ሸኔ ኦነግ ወዘተ ሁሉም ቅራቅንቦች በሰበሱ እንጂ አልታደሱም። ጥርት ብሎ ያለ ልዩነትና ቅራኔ ነው። በአንድ በኩል ኢትዮጵያ አገር ባይ አገር ወዳድና ለውጥ ፈላጊ ኃይሎች፣ በዚያኛው ወገን ደግሞ የጠባብ ብሔረተኛ መንጋና አገር አጥፊዎች። ኮሎኔሉ ከአገር አጥፊዎችና ዘረኞቹ ጎራ ነው። የኢትዮጵያ ጠላት ነው። ከህዝብ ሁሉ የተቃረነ እኩይ ነው። ይህን በአሁኑ ጊዜ አስረግጠን ክርክርን መጋፈጥ አልነበረብንም። በደም ግልጽ ሆኖ ይታያልና አልታደልንምና ዛሬም ተደናግረው አገርን የሚጎዱ አሉና ደግመን ደጋግመን ማስረዳቱ የግድ ሆኖብን አለ። በባድሜም ከዚያም በፊትም በወሳኝ ወቅቶች የወሰድናቸው ትክክለኛ አቋሞች ትምህርታዊ ሊሆኑ በቻሉ ነበር። በታሪክ አጋጣሚዎች ሁሉ ሸብረቅ ደከም የሚሉ አልጠፉምና ግዳጃችን የሚያራራ ሆነ። አገዛዙ ዛሬ ኢትዮጵያን ከፋፍሎና ፈራርሶ ሊያጠፋ ሲሮ እንደተነሳ በጣም ግልጽ ነው። ቤተክርስቲያን ላይ ዘመቻው የዚህ ዘመቻ አንዱ አካል ነው። ህዝብ በብዛት የሚከተለውንና የህዝብን አንድነትና አብሮነት የሚገልጸውን ሃይማኖት ዘረኞቹ ካፈረሱ የአገር ብተናው ተልእኳቸው ሰመረ ተሳካ ማለት ነው። ለዚህም ነው ይህን ዘመቻ በጋራ ማሰናከል ግዴታችን ሆኖ የሚገኘው። ደግበኔ ነውና ሁሉንም ሃይማኖቶች የሚመለከት ሴራና ዘመቻ ነው። ደግበኔ ነውና አገዛዙ እየነጠለ ሲያጠቃ ተነጥሎ ሰለባነት ስህተት ነው። በጋራ እንብኝ ማለት ያሻል መባሉም ትክክል ሆኖ ይገኛል። ያገዛዙ ድንፋታ የወረቀት ነብር አስፈሪነት ያህል ነው። ፊኛ ቢፈነዳ በርጋጊ ናቸው። ኃይል ግን የሰፊው ህዝብ ነው። ህዝብ ደግሞ ኮሎኔሉና አገዛዙን ተጻራሪ ነውና ወዮላቸው ለህዝብ ጠላቶች የሚባልበት ጊዜ ደርሷል። ተባብረን ጭፍን ዘረኞችን እናውድም። ኢትዮጵያና ኢትዮጵያዊነት አቸናፊ ናቸው።
ይበለው ከሳ ተቆረ ይበለው ብለው ቢደፉ ይበለው ያመረረ ይበለው አይማለዱ ይበለው ሰው ቢበድሉ ይበለው ከሲተላቸው ይበለው ከጁ ቢወድሉ ብለው ተራዋን ጫኑ ሲበለው ሰው ቢበድሉ ቀን ሲጥላቸው ሲበለው ከእጁ ሲወርቁ ተራዋን ጫኑ
አንዲት ኦርቶዶክስ ተዋህዶን ለሁለት በመክፈል ቤተክርስቲያንን ለማፈራረስ አገዛዙ ከነግብረ አበሮቹ እየሰራ ሲሆን በየጊዜው አዳዲስ አጀንዳዎችን በመፍጠር የህዝብን ትኩረት እያስቀየረ ይገኛል። የአፍሪካ ህብረት እስከሚያልፍ ድረስ ዋና ዋና ኦርቶዶክሳውያን እየታሰሩ በፌስቡክ እገሌን ፍቱት እያለ ይቆያል። የአፍሪካ ህብረት ስብሰባ ሲያልቅ ህገወጥ ቡድን በግልጽ ወንጀሉን ይቀጥላል። መንግስት ነኝ የሚለው የብልጽግና ወንበዴ ቡድን መደሉን ይቀጥላል። አባቶችን ያሳድዳል። ዶክመንታሪ እየፈበረከ ህዝብን ያደነዘዛል። ለዚህ ደግሞ በቤተ ክርስቲያን ውስጥ ያሉ ጥቂት ግለሰቦች አስፈጻሚ ሆነዋል። ለከፊሉ ስልጣን ለከፊሉ ገንዘብ የእጅ መንሻ ተዘጋጅቶላቸዋል። የሚያድንህ አንድ መሆን የሚያድንህ ትኩስ መሆን መጋል ነው። ትናንት አንድ ምዕመን ሲሞት ተደነግጥ የነበረ ዛሬ ግን ተለምዷል። ትናንት እንኳን ጳጳስ ሰባኪ ይታሰራል ብሎ አይታሰብም ነበር። ዛሬ ጳጳስ ታሰረ ብትባል ለምደነዋል። ሁሉንም ነገር አንድ ጊዜ በኃይል ሌላ ጊዜ በድርድር ያስለምዱናል። በመጨረሻም የፊት አንቂ መሪዎች ባገዛዙ ተበልተው አንተ ብቻ ትቀራለህ። ከዚህ ሁሉ ሽንፈት የሚያድን ግን መንቃት፣ መታገል፣ መደራጀት ነው። ዋስትና አንድነትና የተናበበ ተጋድሎ ነው። በአባቶች መካከል የተፈጠረ አለመግባባት በውይይት ተፈታ የሚል ዜና እየተደመጠ ይገኛል። እንደዚህ ብሎ ዜና የለም። አይሆንም። ይህ ዜና የሚሆን በግለሰብ ደረጃ ለተጣላ ብቻ ነው። በጥቂት የኦሮሞ ዋሃቢ እስላሞችና በኦሮሞ በደቡብ የጴንጤ ባለሀብቶች የገንዘብ ድጋፍ በኦነግና በኦሮሞ ብልጽግና ጽንፈኞች ተታለው አሰንግጠው በወጡ አሰንጋጮች ላይ ተወስዶ በነበረው እርምጃ ተወጋጆቹ ማሩን ይቅርም በሉን ብለው ደብዳቤ ጽፈው እግር ላይ ወድቀው ነው ተመለሱ መባል የነበረበት። እውነቱ ሌላ ቢሆንም ቅሉ በህገወጥ ጳጳስ አድርገናል ብለው ሾመው ብፁዓን ሊቃነ ጳጳሳትን አውርደው በርካታ ምዕመናንን ጨፍጭፈዋል። ምንም እንኳን ጠያቂ ባይኖር የደም ዋጋ የተከፈለበት የቅኖና ጥሰትም ተፈጽሟል። በሻሸመኔ ለ52 ሰዎች መጨፍጨፍ ምክንያት የሆኑ ነፍሰ ገዳዮች ከዚህ በኋላ መቀደስ መባረክ ሁላ የማይገባቸው ደም አፍሳሾች ጨካኝ አረመኔዎች ናቸው። በኦሮሞ ፖሊስና በአረመኔው ጨሮ በዱላ በጩቤ በገጀራ በቆንጨራ የተጨፈጨፉትን ልንረሳ አይገባም። በሁለቴ በአለም ገና ላይቭ እያየነው የተረሸኑትን መቺ አይምሯችን ዘነጋቸው። እናም አገዛዙ ዛሬ መጥቶ ፖለቲካ ሲሰራ ዝም ብሎ ማየት በእውነት የታሪክ እርግማንን ያስከትላል። አባቶችም ጉዳዩ ዝም ብለው የሚያዩት ከሆነ በግልጽ ከነርሱም ጋር የለየለት የቃላት ጦርነት ውስጥ መግባት የግድ የሚሆንበት ቀን ላይ ነን። የታሰሩት ሳይፈቱ የተጨፈጨፉት በይፋ ሀገር አቀፍ ፍትሃት ሳይደረግላቸው ሳይካሱ በለሆሳስ እናልፈዋለን ቢሉ ከህገ ወጦች ለይተን አናያቸው። የሟች ቤተሰቦች በቂ ካሳ ሳያገኙ እንዲያ ከሆነ እስከ ዛሬ ያ ሁሉ ሰው ሲገደል፣ አብያተ ክርስቲያናት ሲቃጠሉ፣ ገዳማት ሲደፈሩ ዝም ጭጭ አሉት ከትግስት ሳይሆን በተለየ ሴራ ውስጥ አባቶችን ተዘፍቀዋል እንድንል እንገደዳለን። ዛሬ እንግዲህ የተንቀሳቀሱት በስልጣናቸው ስለመጡባቸው ነው ብለን ለማመንም እንድናመለክታ ያስገድደናል። የኩማርተኛው እንጂ የኛ የተዋሃዱ ልጆች ጥያቄ ግን በፍጹም አንዱም አልተመለሰም። በ36 ደቂቃ ንግግር 37 ሰው ተገሎ ዝም የለም። ሻሸመኔ እነዛ የሙስሊም አባቶች መስጊድ ውስጥ ሲደበደቡ ለፍርድ ይቀርቡ በሃይማኖትም በባህልም በህግም ተከክለ አይደለም ስላልተባለ ስንት ንጹሃን ሻሸመኔ ላይ በድጋሚ ተጨፈጨፉብን። አሁን ለጥፋቱ ተጠያቂነት መኖር አለበት። ይህ የሁሉም ህብረተሰብ የሁሉም ምእመን የዕለት ከዕለት ጥያቄ ነው። ጉዳዩ ለጠፋው ሁሉ ኃላፊነትን መውሰድ እንጂ ህገ ወጦችን የመመለስ አይደለም። መሳሪያ ተኩሶ የሳተን ሰው አዝኖ እንዳልገደለ ቆጥረ ከተዘናጋ የሬሳ ሳጥንህን ማዘጋጀት የግድ ይሆናል። አመቺ ጊዜ ሁኔታና ቦታ ጠብቆ ከትላንት ስህተቱ ተምሮ ይገልሃልና የዛሬው ገዳይ አካሉንና ቡድኑ ብቻቸውን ያልተሳካላቸውን ጉዞ ነገበቂ ሰው የሳይልና ቦታ በመያዝ ቤተክርስቲያናችንን ለማፍረስ ያደረጉት ስልታዊ አካሄድ መሆኑን ለታሪክና ለትውልድ ምስክር ይሆን ዘንድ ዛሬ ተናግረን እናልፋለን። አሁንም ይህንን ድርድር እንጂ ይቅርታ አንለውም። በተለይ በመግለጫ በተራ ቁጥር 5 እና 6 ምንም መሰረት የለውም። ሁሉም የሚቃወመው ነጥብ ነው የተነሳው። ከውግዘት ያለምንም ቀኖና መመለስ ማለት ስርዓቱን ሙሉ በሙሉ ማፍረስ መሆኑን ግልጽ ነው። ይህም ተራ ቁጥር 5 እና 6 ሲኖዶሱ ያወጣው መግለጫ ያስተዋል። ቀኖና የሚሰጣቸው ሌሎች ሲወገዙ ብቻ ነው ማለት ነው። ለጳጳሳቱስ አይሰራም የሚል ጥያቄ አስነሳል። ይህ በአማኙ ዘንድ ቅሬታ ፈጥሯል። ስለዚህ የቤተ ክርስቲያኗ ስርዓት ህግና ደንብ ቀኖና ይከበር። ቅዱስ ሲኖዶስ የተቀበለውን ያላንዳች ማመንታት በሙሉ ልብ መቀበል ደም አልባ መስዋዕትነት ነው። ከእንግዲህ መጪውም አብይ ጾም ስለሆነ ቤተ ክርስቲያን ችግር ሲገጥማት እያንዳንዱ ምእመን ከቅዱስ ቤተ ክርስቲያን ግቢ ውስጥ ሳይወጣ በገንዘብ ይሁን በሌላ መንገድ ሲኖዶሱን ደልሎ የገቡ ጎጦችን በፍጹም ቆራጥነት መዋጋት፣ መታገልና ማስወገድ ግድ ይሆናል። በጊዜውም ያለ ጊዜውም በደጇ ንጽና ሊያጠፏት የሚፈልጉ ጥላቶች እንዳሏት ካወቅን የእኛ ድርሻ ከደጇ ባለመጥፋት በጸሎትም በአንድነትም በመናበብም በኃይልም በመደራጀትም ባለመዘናጋት ተጠናክረን አጥፎቿን መጋፈጥ የግድ ነው። ምክንያቱም ሲያፈርስህ ከጣረ በኋላ ሳይሳካለት ሲቀር ኃይልን መዝኖ በፍርሃት ይቀርታል ስለጠየቀ ተጠጥቷል ማለት አይደለም፣ ሌላ መንገድ እየፈለገ ነው ማለት ነው እንጂ እንዲህ በቀላል እልል ብለህ ብታንቀላፋ ወዮልን ወዮታም አለብን። የማያስተውል ህዝብ ይገለበጣል። በቀድሞ ስማቸው እንዲጠሩ ተብሎ የነበረውን ገና ካህኑ አሜን ብለው የተቀበሏቸው ይመስላል። እነዚህ የተወገዙ ሰዎች ምንም እንዳልተፈጠረ ዝም ብሎ መቀበል ፈጽሞ ታሪካዊ ስህተት ነው። ይቅርታ ሳይሆን በኃይል እንደገቡ አይነት ነው የሚቆጠረው። እነዚህ ህገወጦች ወደ ቀድሞ ቦታቸው ሀገረ ስብከታቸው ከተመለሱ እኛ ካሁን በኋላ ልጅ ከወለደ መነኩሴ ጳጳስ፣ ሴት ሲደፍር ከነበረ መነኩሴ ጳጳስ፣ በእነሱ ምክንያት ንጹሃን ከተገደሉብን ከተጨፈጨፉብን ደም አፋሳሽ ከሆነ መነኩሴ ጳጳስ ቡራኬ ልንቀበል ፈጽሞ አይቻልም።
ታሪኩን ይረሳ ስህተቱን ይደግማል። የጨለማ ኃይሎችና ዘረኞች በጠቅላላው በታሪክ ላይ የሚረባረቡት አዲስና የሐሰት እውነታ ፈጥረው ሕዝብን ካሳመኑ ከግባቸው እንደሚደርሱ ስለሚያውቁ ነው። በቅርቡ አንድ ደደብ ምሁር በሉኝ ባይ ፍጡር አፄ ምኒልክን አላውቅም ሲል በጭፍን ጥላቻው ብዙዎች የተገረሙ ሲሆን አጼው ባይኖሩ ደግሞ የፈጠራ ታሪካቸው ማረፊያ መቀመጫና ማጠንጠኛ የሚያጣመውን እንኳን ሊረዳ ለመቻሉን አጋልጧል። አማራ የለም ቀረርቶ ጊዜው አልፎበታል ስንል አንገቱን ቀና አድርጓል። ቀንተሌ ትሪፈጁት የተነሱትን ህዝብ የለም ማለቱ የማያስጠይቃቸው ስለሚመስላቸው ነው። መጽሐፍ ጻፍን ብለው ብዙውን ጊዜ በወያኔ ትብብር በያጣ ላይ የዘመቱና የሐሰት ታሪክም ያነበነቡ የከተቡ ጥቂቶች አልነበሩም አይደሉምም። አንድ የወያኔ ቅጥረኛ ለምሳሌ የጠባብ ድርጅት መሪዎች የዚሁ ድርጅት አባላት ነበሩ ብሎ ሊያሳምን ሲጥር፣ ሌላው ወናፍ ደግሞ የደርግና የድርጅቱ ጭካሪ አንድ አይነት ነበር ብሎ ለማሳመን ሲጨረጨር መላ ህዝብን መወንጀል ተገዷል። መጥኔ ይስጣቸው። ታሪኩን የረሳ ትውልድ ስህተቱን ይደግማል፣ አገርንም እስከ ማጣት ሊደርስም ይችላል። ዛሬ ጽንፈኞች በኢትዮጵያ ታሪክ ላይ የባጤ ቆጡን የሚቀባጥሩት አለምክንያት አይደለም። ሻቢያ ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ የሐሰት ታሪክ አጠንጥኖ ያደረሰውን ጉዳት ልንረሳ አንችልም። ወያኔም በ1967 ዓ.ም ተመረጠ ሁሉም ብሔረሰቦች ይገንጠሉ ብሎ በፈረደበት አማራ ህዝብ ላይ ሲዘምት አሌ ብሎ የተጋተረው ያፋ መሆኑን ታሪክ ይመሰክራል። ሙሶሎኒ ራሱም ኢትዮጵያን ሊወርስ ሲነሳ ስለ አገራችን ብዙ ሐሰት አሰራጭቶ እንደ ወያኔ አማራውን ጨቋኝ አድርጎ አቅርቦ ራሱን ነጻ አውጪ ለማስመሰል መጣሩንም አንዘነጋም። ፈረንጆችም በጠቀሉ ይህን ሐሰቱን አስተጋብተውለታል። የዛሬው ሀርማን ኮሆን በዘመኑ ብዙ ወንድሞች ነበሩት፣ ዋሾ የዋሾ አጃቢዎች። ዛሬ ጽንፈኞቹ ስለ አጼ ምኒልክ ሆነ ስለ መላ ኢትዮጵያ የሚቀባጥሩት ከሐቅ የተጣላ ነው። የኦሮሞ ህዝብ ዋናው ኢትዮጵያዊና እንደ ሀገር ግንባታው አካል ሆኖ ሳለ የዛሬው የታሪክ ውርጋጦች ግን ሌላ ሰነድ ሊሸጡና ሊያራግቡ በባዕዳን ተሾፍረው ተነስተዋል። በዚህም አያይዘው በኢትዮጵያ ታሪክ ኢትዮጵያዊ ድርጅቶችና አገር ወዳድ ኃይሎች ላይ መዝመታቸው የሚጠበቅ ነው። የዘንድሮዎቹ ግን ምንም መለከት ያላቸው አይመስልም። ሁሉን ኬንያ ኬንያ ይሉኝታና ልክ አያሳይም። ስግብግብነቱ በወያኔ የተቃኘ ግን ከወያኔ የባሰ ሆኖ ከወዲሁ ራሱን አጋልጧል። ይህ የዘረኛ መንጋ ኢምንት ለመሆኑና ሰፊውን ህዝብ እንደማይወክል ደግሞ ግልጽ ነው። ለተወሰነ ጊዜ ስልጣና የተሰጠው አፈቅሬው የወያኔ ኮሎኔል ብዙዎችን ሊያደናግር ቢችልም የሀገር ድምፅ ከቶም ባለመጥፋቱ ገበናው ተጋልጦ ሊሰጣ በቅቷል። እነ ሜንጫን ለቤተ መንግስት ያበቃው የዘረኛ ቡድን ስብስብ ሳይውል ሳያድርም መንጋውን አሰማርቶ ህዝብን አሳዶ ፈጅቷል። እርስ በርሱ ተሿሹሟል፣ አማራውን ለይቶ ገሏል። ይህ ሊደብቁት ያልቻሉት ሀቅ ነው። አልሞከሩም ሊባል አይቻልም። ፈረንጆቹ ለውጥ መጣ ብሎ በማሳመን በዓለም ደረጃ የተቀነባበረ ዘመቻ በማካሄድ ላይ ናቸው። ሁሉም የፖለቲካ እስረኞች እንደተፈቱ አስመስለው አቅርበዋል። ህጎችንም ሳይሻሩ ተሻሩን ብለው አወናብደዋል። ሹሙን ሊያሻሽጡት የሞከሩት ሁሉ ከንቱ የሆነው ግን ሰዎቹ ስግብግብ ዘረኝነታቸውንና ጸረ አማራነታቸውን ለደቂቃ ሊደብቁ ባለመቻላቸው ነው። ግድያው፣ መፈናቀሉ፣ ጋዜጠኞች አፈናውና እስራቱ ልፈፋቸውን ራቁቱን አስቀርቶታል። ለተወሰነ ጊዜ ሹሞቹ የረጩት አደናጋሪ ንግግር ውሎ አድሮ እንደ ጠዋት ጤዛ ሆኗል። ተነቅቶበታል። ሳይቆይ ጎርንቶ እጅ እጅ ብሏል። ባለምንጫዎቹ ራሳቸው በግፋቸውና ጸያፍ ንግግራቸው ውድቅ አድርገዋቸዋል። በስልጣን ላይ ያለው ያው የወያኔ ኢህአዴግ ቀጣይና ዘረኛ ስርዓት አገዛዝ መሆኑን ህዝብ አውቋል። አሁንም ግን ክህደትን ሙጥኝ ብለው ራሳቸውን ያዋርዱ የሹሞቹ መጋዣዎች መኖራቸውን መካድ አይቻልም። በምርጫ ተሳትፈን ፍርፋሪ እናገኛለን ያሉትን ባንዳዎች የምርጫ ህግ በሚል ሊያገኙ የማይችሉትን የፈራሚ ቁጥር ከፍ አድርጎ ውጡ ሳይል ከመድረክ አውርዶ አንኮታክቷቸዋል። ቀጠል ለማለት የሚከጅሉት ባፈርቁ አይመልሰኝና አጉል እልክ እንጂ አልቆላቸዋል ማለት ይቻላል። በአንጻሩ ምርጫው በቶሎ ይደረግ ባዮች ጠባቦች ባለው ሁኔታ ህጉ ሳይቀየርና በክልላቸው ማንም ድርሽ ሳይል ምርጫ መካሄዱ ያው አሸናፊነታቸውን የሚያረጋግጥላቸው በመሆኑ ነው። ታሪክን ካልረሳን በስተቀር ቀደም በወያኔ ስር ምርጫ አስከፊ ቧልት ከመሆን እንደማያልፍ የምናውቀው ነው። ይህን ሀቅ ዘንግተው በሽሞቹ ምርጫ ሊካፈሉ የተነሱት ምስራቸውን የሚያገኙ ወይም በፍርፋሪ በሊታ ተርታ የሚገቡ ናቸው። ህዝብ ግን በዚህ ምርጫ ተብዬ ጸረ ኢትዮጵያ ሽር ጉድ እንደማይሳተፍ ግልጽ ነው። ውሸት መለያቸው የሆኑ ጉግማን ጉግ ዘረኞችና ድርባዎች ማንንም የሚያደናግሩ አይሆኑም። አገዛዙ ዋሾና ህገወጥ በህብረተሰቡ ስርዓት አልበኝነት መስፈኑ የሚጠበቅ ነው። ድርጅቶች ዋልጌ አድርባይና ከርሳደሮች በመሆናቸው ፖለቲካውም ዝብርቅርቅ ሆኖ ህዝብን አሳዝኗል። ዘረኝነትና ውሸት ሲደባለቁ በተወሰነ ደረጃም ሲዋሃዱ አገር ለከፋ አደጋ መጋለጡ አይቀሬ ነው። ትላንት የታሪክ አዋቂ ነን ብለው ስለ ቀይ ሽብር ሳይቀር ሲቀባጥሩ የነበሩት ዛሬ የታሪክ አታላዎች ጫፋቸውን ሞልተው የሀገርን ታሪክ ሲያዛቡና ሲክዱ ቅንጣትም መተንፈስ አቅቷቸው መታዘብ ተገደናል። ጊዜ ተሻጋሪ ሆነው የባጁት ግን በኢሕአፓ ላይ የተወሸከቱት ሐሰቶች ናቸው። ከድርጅቱ ጋር ህብረት ትሉና ዋብለው አለቆቻቸው እያዘዟቸው ይህን በመግለጽ ፈንታ ድርጅቱ ህብረትን አልፈልግም አለ ብለው ሲቀጥፉ የቆዩትን ቡድኖች ብዙዎች ያውቃሉ። ኤርትራን ለገንጣይ ያስረከቡ ስርዓቶች እነማን እንደሆኑ እየታወቀ ለስልጣን ያልበቃውንና ለአንድነት የቆመውን ድርጅት በሐሰት ወንጀያዎች አፍረው ቅብጠራቸው አልቆመም። ሶማሊያን ደገፈ የሚሉ ለዚያ ድባሬ ያመቹት እነማን እንደሆኑና ማን እንደሸሸ ማንስ በገፍ ግድያ እንዳካሄደ እያወቁ መደበቁን መርጠዋል። ውሸት ስለደራ በስተርጅና አደብና ህሊና መያዝ የነበረበት ሽማግሌ በክህደቱ ቀጥሎ የድርጅቱ መስራችና ሊቀመንበር ነኝ ብሎ ሲዘላብድ መስማት ተገደናል። ታሪክ ራሱን ሲደግም ማንንም አያስቅም የተባለው በርግጥም ሐቅ ነው። ውሸትን ውርደትን ስናስተናግድ አመታትን ማስቆጠራችን የሚካድ አይደለም። የመንደር አውደልዳዩን ቴዎድሮስ ብሎ ማዳነቅ፣ ወር ያልታሰረው ማንዴላ ብሎ ማወደስ፣ ትላንት ሲዋሹ ሲክዱ የነበሩትን ማንነት ረስተን የህዝብ ወገን ብሎ ማቀፍ ምንኛ ታሪክን እንደረሳንና ስህተታችንን እየደገም አገርን እየጎዳን የሚጠቁም ነው። የቀጠለ ምጸት ነው። መደናገር ያበዛ ህዝብ ከውዥንብሩ ሲነቃ አገር አልባ ሊሆን ይችላል የሚል አነጋገር አለ። ማን አገር ወዳድ ማን ወዳደር መሆኑን መለየት ካልቻል ለሚከተለው ችግር ተጠያቂ ራሳችን ብቻ ነን። ታሪክን መርሳት፣ ሐቅን መዘንጋት መዘዙ ብዙ ነው። አንጃን ጓድ ባንዳን አርበኛ ማለትን ያስከትላል። ትልቅ ጥፋት። ኢህአዴግ የኢትዮጵያ ህዝብ ጠላት ሆኖ 28 ዓመት አገር ካጠፋና ከጎዳ በኋላ በተአምር ህዝባዊና ስርየት አምጪ ይሆናል ብሎ መደናገር ከጅልም ጅል የሚያሰኝ ነው። ዛሬ ለፍላፊውን የወያኔ ኮሎኔል አምነው የሚገኙ ለኢትዮጵያ ከቶም የሚበጇት አይደሉም። ባልታደለ አገር ሞኝ በየደቂቃው ይወለዳል ተብሏልና በዚህ መልክ ለተወለዱትና ላደጉትም ምክራችን ከታሪክ ተማሩ፣ ታረሙና ለሀገር ታገሉ የሚል ነው። ዘረኞችን የሚከተሉ ደግሞ የወያኔን 27 ዓመት ተመክሮና አንደምታውን እንዲመረምሩ ጥሪ እናደርግላቸዋለን። ኢትዮጵያዊነት ያቸንፋል።
የህዝቡን መብት አፋኝ የዲሞክራሲ ጠበቃ መሆን አይችልም። የመናገርና የመጻፍት መብት የዲሞክራሲ መብት ነው። መብትነቱ የሚረጋገጠው የመንግስት ባለስልጣን ከሆነ ብቻ ነው። ከዚህ ውጪ መብት አለኝ ብሎ የሚቀናቃ ማረፊያው ዘጥያ እንደሆነ ተደጋግሞ ተስተውሏል። ያውም ግርፈቱና መሰል ስቃዩ ከቀረለት ፈሬዎች በተንደላቀቀ ሁኔታ መልእክታቸውን ስላስተላለፉ የዲሞክራሲ መብት ተከበረ ይሉናል። የተከበረው ግን የዲሞክራሲ መብት ሳይሆን የነሱ ገደብ የለሽ ድንፋታ ያለምንም ስጋት መከናወኑ ብቻ ነው። በአገራችን ውስጥ በታየው ያገዛዞች ድንፋታ የኢትዮጵያ ህዝብ ከሰማይ የወረደ መና ሲመገብ ከርሟል። መንግስቱ ኃይለ ማርያም ያለምንም ደም ያለ ሲደፈኩር የነበረው ባዶ መፈክር ጭምብሉ ሲጋለጥ የታየው ፋሽዝም ሲከናወን ነው። መለስ ዜናዊ መስቀል አደባባይ የተደረገውን ህዝበ ትዕይንት ይማዕበል ብሎ ሲል ቀጣይ አጥለቅላቂ ማዕበል እንደሚመጣ ሳይውቀው ቀርቷል ነበርም። ብቻ ህዝብን ማወናበድ አስፈላጊ ስለሆነበት ነው። አጅማውጣትና መመሪያ መቀየር የድንቁት ገዢዎች ተደጋጋሚ ተግባር ነው። የመድረኩን ዲስኩር ያለ ተቀናቃኝ ከሆነ ይፈልጉታል። ምክንያቱም በልመና የሚድኑ ስለሚመስላቸው ለህዝብ አልቅሰው አስለቅሰው ማለፍ ይፈልጋሉ። የህዝብን መብት ከማክበር ይልቅ ለመምጥን ምርጫቸው የሚያደርጉት ምርጫ መጣ ሲባሉ ነው። አዲሱን መሪ ልጅ የሚያደርገው ደግሞ ያለምንም ሀፍረት ህዝቡ ሲገደል ህፃናት ሲታረዱ ወጣቶች ያለ ጥፋታቸው ወህኔ ሲጓዙ ያየ ያወቀ እሱ ሳይውቀው የሚፈጸም አስመስሎ ለመዋሸት መድፈሩ ነው። ድምሩን ህዝቡ ደንቁሮ አለዋቂ አድርጎ ማየቱ ነው ቅሌታምነቱን የሚያሳየው። እንኳንስ የሚናገረውን የሚያስበው ከየት በተሰጠው መመሪያ እንደሆነ ህዝቡ የሚያውቅ አይመስለውም። አዲሱ መሪ ራሱን ሳይሆን የላኪዎቹን ሐሳብ የሚነበነብ መሆኑን ጠንቅቆ ያውቀዋል ህዝብ። የኢትዮጵያና ስታለቅስ ለመኖሯ ከተቆረቆረ አሁንም በቀሩ መንጫ የሚታረደው ልጇን ደም በመበቀል ወንጀለኛን በህግ ፊት አቅርቦ ውሳኔ በመስጠት እንባዋን ባበሰላት ነበረ። ህጉ ህግ እንኳን ባይኖር በሰባዊነት ቀጣይ ግድያን ባስቆመላት ነበረ። የናትን ባን ለማስቆም ድለላይሻውም የሚያስፈልገው ልባዊ ፈቃደኝነትን በህዝብ ማመንን ነው። የኢትዮጵያ ህዝብ ሰቆቃ ለማታለያ የምርጫ ሰበካ ሊውል አይችልም። ይሄ ህዝብን መናቅ ነው። የናቶችን አሳዛኝ ታሪክ አውርቶ እየታረደ የሚሞትን ህፃንን ሰቆቃ መደበቅ ይቻላል ብሎ የሚያምን ካለ ጅል ወያኔ ብቻ ነው። የኢትዮጵያ እናት ተሰቃይታ ያሳደገችው ልጇን በዩኒቨርሲቲዎቹ ሳይቀር እያስገደሉባት ወዳጅ መስሎ ለመታየት መሞከር ራስን ከማቀል ያለፈ አይሆንም። አዛኝ ቅቤ አንጓችነቱን አስቀርቶ በሐቅ ለወጣቶች ለህፃናት ለእናቶችና በጠቅላላው ለህዝቡ መብት መቆም ለሀገር ህልውናና ብልጽግና መመኘት ተግባር ይጠይቃል። ባዶ ልፈፋ ፋይዳ አይሰጥም። ምናባዊ ታሪክ እየፈጠሩ ማነብነብ ማንንም ሊያሳምን አይችልም። ምናልባት ሆዴ ባሳትንና ማስለቀስ ይቻል ይሆናል። ያ ማለት ደግሞ ታማኝነትን የሚያስገኝ ሀቅ ነው ማለት አይደለም። እንዲያውም ያዋርዳል፣ ያስተዛዝባል፣ የራስን ድንቁርና ያጋልጣል። የሚያተርፈው ነገር ቢኖር ያንን ብቻ ነው። ለኢትዮጵያ ህዝብ ለእናቶችና ለህፃናት ክብር ያለው መሪ ሊያደርገው የሚገባው ወደ ግጭት የሚወስደው መንገድ አስቀርቶ በሰላም የሚኖርበትን ሁኔታ ማመቻቸት ነው። ያፓ ባለመሰልቸት የሽግግር መንግስትን አስፈላጊነት ሲገልጽ ህዝቡን ከግጭት ሀገርን ከትርምስ ለማውጣት እንዲያስችል በማለት ነው። አንዳንዶች የሚመኙት ምርጫ በዚህ ሁኔታ ሊደረግ እንደማይችል እየገባቸው መምጣቱ ያስደስታል። በአሁኑ የሀገሪቱ ሁኔታ ምርጫን እንደመፍትሄ መቁጠሩ ከእብድነት የሚያንስ አይደለም። በጥምቀትና በህዳር የፀሐይ ወራት ሽፍታ ማስቆሚያ ቃተው አገዛዝ በነሐሴ ክረምት ወራት ኮሮጆ ገልባጭን ይቆጣጣራል ብሎ ከመመኘት ውጪ ግብዝነት የለም። እንደ ኢሃፓ የእምነት የሽግግር መንግስት የውይይት መድረክ ፈጥሮ ማንንም ባላገለለ መልኩ በሰላም ሊያሸጋግር የሚችል ሁኔታን ማመቻቸት ለህዝብ ውለታ ከመዋል ያነሰ ተደርጎ አይስተዋልም። አዲሱሽም በርግጥም የሚያወራውን የሚመስል ከሆነ የራሱን ክብር ዝቅ አርጎ የህዝብንና የሀገርን ክብር አስቀድሞ የሽግግር መንግስት ሆነ እንዲሆን የድርሻውን መወጣት ነው ያለው አማራጭ። ከዚህ ውጪ ሀገርን በሰበካ ዲስኩር ብቻ ማትረፍ ቀልድ ነው። የኢትዮጵያ ህዝብ ከመንግስቱም በላይ ህልውናው በአደጋ ላይ መሆኑን ተገንዝቦ ከጨብጨባና ካላስፈላጊ ለቅሶ ተቆጥቦ የጎሳ ልሂቃን እየመዘኑበት መሆኑን ተረድቶ ለትግል መዘጋጀት ግዴታው ነው። ከዚህ ውጪ አማራጭ በዘር መንጫ መቀላት ብቻ ነው። የሹሞች ዲስኩር ካዳራሽ ሲወጣል ታየም ባዳራሽ ያለቅሳል ያስለቅሳል እንጂ ወንጀለኞችን ለህግ ለማቅረብ አቅም እንደሌለው የታየ ጉዳይ ነው። ድል ለኢትዮጵያ ህዝብ። በሐሳብ ከመዓለም ከነን ዳይመት እውን ከቡሻሻ የመጣው የአዲስ አበባ ልጅ ሰነፍ በመሆኑ ነው? በአንድ ወቅት አዲሱ ሹም እኔ ከቡሻሻ የመጣሁት የአዲስ አበባ ልጅ ሰነፍ በመሆኑ ነው በማለት ሲናገር ብዙዎችን አስገርሟል። እዚህ አይነቱ ቀልድ አይሉት ስለቃ ሆን ተብሎ በንግግሮቹ መሃል የሚሰነቅራቸው እንደሆነ ተደጋግሞ ተስተውሏል። ቀጣይ የግል መንገድን ለማሳመር ሲባል ሌሎቹን አኮስምኖ መመልከት ያመጣው ችግርም ነው። የአዲስ አበባ ልጅ ሊከበር እንጂ ሊናቅ የሚገባው ነበርም። የአዲስ አበባ ልጅ ባጋጣሚ ያገኘውን የተሻለ እድል ለብቻዬ ላድርግ ብሎ የተስገበገበ ሳይሆን ያየውን ያገኘውን ሁሉ ለማካፈል የጣረ የገጠርን ወገኑን ያስተዋወሰ አልፎም ጉስቁልናውን ለማጋራት በየአደባባዩ ህይወቱን የሰጠ ብርቅዬ ትውልድ መሆኑን ለማወቅ ዶክተር መባልን አይጠይቅም። እርግጥ ነው የአዲስ አበባ ነዋሪ የተናቀ መሆኑ በላዩ ላይ ቤቱ እየተደረመሰ ከመኖሪያው ሲባረር ለልማት ለእድገት የሚል ማጭበርበሪያ ቃልና ቃልን አምኖና ተቀብሎ በየጥሻው ሲጣል እንኳን ለራሴ ለሰው ይተርፋል ነፍሴ ብሎ አለመፎከሩ ባለፈው መስዋዕትነቱ አለመኩራራቱ ሁሉም ነገር ለሀገርና ለህዝብ በጎነት ከዋለ ይሁን ማለቱ እንደሞኝ አስቆጥሮት ይሆናል። ያደርስ ይስተዋልም የባለ ቁንጨራዎች መደንፊያና መባረቂያ መሆኑ ወርቅ ላበደረ ጠጠር እንዲሉ ሆኗል። አዲስ አበባ የኢትዮጵያን ሁሉ መኖሪያ ሆና ቆየች እንጂ ያማራ ብቻ አልነበረችም። ጎጠኞች እንደሚሉት አዲስ አበባ ያማራ ከተማ ከነበረች አማራው ሌሎችን በቆንጨራ ያስፈራራ ውጡልኝ ሳይል በመቅረቱ የሚመሰገን እንጂ የሚሰደብ መሆን የለበትም። ለአንድነት ለፍቅር ለብልጽግና ያደረገው በጎ ተግባር ነውና የአዲስ አበባ ወጣት እንደሌሎች ሁሉ ለሰንደቅ ዓላማው ለታሪክ የቆመ ነው። ይህንን እንደ ድክመት ቆጥረው የሚዛበቱ እፊቱ ሰንደቅ ዓላማውን የሚወረውሩ ታይተዋል። ያንድነት ዓላማም ከጎሳ መታወቂያ ባነሰው ሁኔታ ሲከበር ተስተውሏል። ይህ ሁሉ ድርጊት የአዲስ አበባን ወጣት ለምን አስናቀው አያስብልም። እንደ ጎንደርና ባህር ዳር ወጣቶች ኢትዮጵያውያን በሙሉ የሀገር ፍቅራቸውን ማስመስከር ግዴታቸው መሆን ይኖርበታልና የዚያን ትውልድ መስዋዕትነት መገንዘብ የሚያቀተው ሰው ካለ በሁለት ምክንያቶች ተነሳ ሊሆን ይችላል። አንደኛው የተክለሰብ ልዕልናን ለማነገስ የሚጥር ከሆነ፣ ሁለተኛው ደግሞ በጎጥ መርዝ ተመርዞ ሀገርና ታሪክን በሲስተም ለማፍረስ የባዕዳን ተልኮ የተሰጠው ከሆነ ነው። በኢህአፓ ላይ ጥላቻ ያላቸው ሰዎች ከነዚህ ምክንያቶች በዘለለ የሚያስተውሉ አይደሉም። የዚያን ጊዜው ትውልድ ስግብግብ አይደለም። መማር ለማስተዋል ይሁን ብሎ የሚያምን እንጂ አይኖቻችንን እንድንገልጥ ያደረገን ህዝቡ እየተቸገረ እኛ ለድሎት ለሀብት ለዝናን ሰራም ያለ ትውልድ ነው። ምኞቱ ተስፋው ሁሉ ኢትዮጵያን በእድገት ደረጃ ላይ ሆኖ ማየት ነው። ከዚህ የተለየ ዓላማ አልነበረውም። እንዲያውም ዲግሪ ቀርቶ ሁለተኛ ደረጃ የጨረሰ ስራ ፍለጋ የሚንከራተትበት ዘመን ስላልነበረ ድሎት አላጓጓውም። በማንኛውም ነገር ያስተማረኝ የኢትዮጵያ ህዝቡ ቅድሚያ ያገኝ ብሎ የታገለ ትውልድ ነው። ገበሬው የመሬቱ ባለቤት መሆን አለበት፣ ትምህርት ለሁሉም ይዳረስ የሚለው ከዋንኛ የዲሞክራሲ ጥያቄ ጋር ተለይቶ ያልታየ የመብት ጥያቄው ነበር። ንጉሱ በተለያየ ወቅት በድራማ በግጥም ወዘተ ቢነገራቸውም አልፎም በቅርብ ሰዎቻቸው ለማስመስከር ቢጣርም አልተቻለም። ያም ሆኖ ግን ትግልን መልክ እንዲያጣ ያደረገው በማያውቀው ነገር ውስጥ ዘሎ ገብቶ የትግል ረዳቶች የሆኑትን የቀድሞ ባለስልጣናትን በሙሉ የጨፈጨፈው ደርግ ነው። ነቅናቂው ነቅንቆ ቢነቀንቀው የተነቀነቀው ነቅንቆ ጣለው እንዳለው ጎመራው በስንት ጉትጎታና የድንጋይ ውርወራ እንዲነቃ የሆነው የወታደሩ ክፍል በአንዳንድ ወረው በሎች ትግሉን ተቀምቶ ለደረስንበት መከራ ዳረገን። አንደበት ላጣ ህዝብ አንደበት ሆኖ በየአስፋልቱ ላይ በደርግ ጥይት የረገፈው የአዲስ አበባ ወጣት ግን ግንባር ቀደም ሆኖ ታገለ እንጂ ራሱን ለህዝቡ አሳልፎ ሰጠ እንጂ አዲሱ ሹም እንዳለው እሱ ከቡሻሽ እንዲመጣ የሆነው የአዲስ አበባ ወጣት በመስነፉ ሳይሆን የህይወት መስዋዕትነት በመክፈሉ መሆኑ ሊታወቅ ይገባል። ድል የኢትዮጵያ ህዝብ ነው።
ዲሳይሆን ከዚያም በላይ ለስርቆት እንዳመቸን የሚታወቅ ነው። ግርግር ለሌባ ያመቻል ይባላል። በግርግር ግን ለሌባ ለማመቸት የበኩላችንን እንደ ህዝብ አስተዋጽኦ ማድረጋችን ደግሞ ሊካድ የሚችል አይደለም። ባያሌ ትግል ለየካቲት አብዮት ስንበቃና መሰረታዊ ለውጥ ልናመጣም ስንችል አብዮቱ ሞግዚት ያውም ወታደር ከቶም አያስፈልገውም ብሎ እየተነገረ በጨሌ መኮንኖች ጭብጨባ ተደርጎ የሰው ጭረት የሆነው ፋሽስት መንጌ መንጌ ተብሎ ድላችንን እንዳስረከብ የምንረሳው አይደለም። አሰቃቂ ሆኖ ያለው ደግሞ የአርመኔ ከነ ጓደኞቹ ብዙ መቶ ሺህ ዜጎችን ወጣት ሽማግሌውን ተመተረና ከፈጀ በኋላ አሁንም ያደንቁት ያደንቁት የሚፈልጉ ህሊና ቢሶች መኖራቸው ነው። ደርጉን ይንኮታኮት ሲል ለሀገርና ለህዝብ የሚበጅ ሽግግር ለማድረግ ብዙ ጥረቶች ተደርገው በወያኔው ሰላይ በኮሎኔል ፍስሐ ደስታና በራሱ በመንግስቱ ሻጥርና እምቢተኝነት ከሽፎ ለወያኔ ጥርጊያ ተመቻችቷል። ተቃዋሚ ድርጅቶች የነበራቸውን ልዩነትና ቁርሾም ትተው ለሀገር ሲሉ ህብረትን ሊመሰርቱ ሲትሩም የአሜሪካው ሲአይኤ ቅጥረኛ የሆኑት ሁሉ እነ ኤፍሬም ይስሐቅና ሌሎች ተቀናጅተው ይህን ጥረት ሊያዘገዩና ለወያኔ ሁኔታውን እንዲያመቻቹ ጥረው ተሳክቶላቸዋል። ኢድ ሀቅ ሊመሰረት የቻለው ዘግይቶ ሲሆን በሂደቱም ቦታ እንዳይኖረው ወያኔ ሻዕቢያና አሜሪካ ተባብረው አድርገዋል። ወያኔ ስልጣን ከያዘ ለኢትዮጵያ መከራና መዘዝ መሆኑን ኢህአፓም ከወያኔ ከራሱ የፈዱም ሁለት ዜጎች ቢገልጹም ሁሉም በጆሮ ላይ ተኝቶ ይባስ ብለው የደግም አዳናቂ የነበረው አዛውንት ፕሮፌሰር ልጆቼ ብሎ አሞካሽቷቸው በኢህአፓ ላይ የከፈቱት ጦርነት ተማሪዎችን መግደላቸው አይመለከተንም በሚል ለወያኔ ማጨብጨቡ ሰፍኖ እንደነበረም እናውቃለን፣ አንረሳም። ሳይውል ሳያድርም በወያኔ የወሬ አናፋሽ ተቋሞች በመታገዝ ዘረኛና አርመኔውን መለስ ዜናዊ መሌ መሌ ማለት መጀመሩንም በትዝብት ሰምተናል፣ አንረሳም። በየታሪክ ወሳኝ ማጠፊያ ግርግር እንበለውና ወሮበሎቹ ሲነሱ ስረቁን አይነት አመችተናቸው መገኘታችን እየታየና አሁንም ሊታይ ቀና ቀና እያለ ነው። ሌቦቹ ታዲያ ቢሰርቁን ለምን ይፈረድባቸዋል? ሲካሄድ የቆየው ትግል ማለትም ከሶስት አመት በላይ በቀጣይነት ተካሂዶ ያለውና እየተካሄደ የምናየው ህዝባዊ ትግል ባለቤት ማንም ሳይሆን ህዝብ ራሱ ነው። የተወሰኑ ቡድኖች የምንመራው እኛንን ያሉት አይን ያወጣ ቅጥፈት መሆኑ ቢገለጥም ይህናም ነው ኪሳቸውን ሲያራግፉ የተገኙ ዜጎች ጥቂት አልነበሩም። ፓኩን በተመለከተ ትክክለኛ ግንዛቤ ለመያዝ ተጨባጭ ሁኔታውን አለማወቅ ብቻ ሳይሆን እንደገና ስሜታዊ መሆንና በግርግር ለሌባ ማመቸቱ ደርቶ ይህ የተባለው የምትሃት ጦር ከዋልድባ ወደ አዘዞ በእግሩ በትንሽ ቀን ደርሶ ቅጣት አድርሶ ወዲያው ወደ ጋንሻ ተመለሰ ሲባል እንኳ ይህ ለትዝብት ጋባዥ ጦር ልብወለድ መሆኑን መገንዘብ አቅቶ እንደነበር ያየነው ነው። ባላቸው አቅም ሁሉ በህዝቡ መሃል ገብተው የሰሩ የተንቀሳቀሱ ቢኖሩም የትግሉ ባለቤት ህዝቡ ብቻ መሆኑን መካድ የሚቻል አልነበረም። የሞከሩም ተጋልጠዋል። ወያኔን በብረት የተጋፈጡት ከአምባ ጊዮርጊስ እስከ ጸለምት በጎበዝ አለቆች እየተመሩ እንደነበረም ማወቅ ለሚፈልግ ሁሉ ተነግሮ ነበር። ግን ለሌባ ማመቸቱ ልማድ ሆነና ውዥንብር ሰፈነ። እስካሁንም በሌለ ጦር ድል ተገኘ እየተባለ በውጭ ሀገር ያለው ዜጋ ገንዘብ አምጣ በሚል በፖለቲካ ነጋዴዎች እየተመዘበረ መሆኑን እናያለን። ንገረው እምቢ ካለ ውሸቱ ሲገለጥና ኪሳራው ሲበዛበት ይረዳዋል ብለናል። ሙስሊም ዜጎቻችን የቀጣይ ትግል ልምድ አስፈናው ይህንንም ቢዘገይም ሌሎች ተቀብለው ከጎንደር እስከ አምቦ ማጀቴ ወዘተ አስፋፍተውት እነሆ በአሁኑ ጊዜ ወሎንም አዳርሶ ያለው ትግል ሁሉ ባለቤቱ ህዝብ ነው። ጎንደርና ጎጃም፣ ወሎ፣ ሰሜን ሸዋ ሲገማ ሲቀጠቀጥ የአማራ ተወካይ ተብዬው የወያኔ ተለጣፊ ሊቃወም ቀርቶ በልቦ ባይ በመሆን ከወያኔ ጋር ተሰልፎ ህዝብን አውግዟል። አሁንም ያለው ሁኔታ ይህ ነው። እነ ማፈሪያ አዲሱ ታደሰና ገዶዎችን ያጤኗል። በኦሮሞዎች አካባቢ የሁሉ ግድያና ፍጅት ሲካሄድ የኦሮሞዎችን የመብት ትግል ለማደናቀፍ የተቋቋመው ኦህዴድ ተብዬው በወያኔ ተለጣፊነት የሚጠበቅበትን ሲያሟላ ቆየ እንጂ ከህዝብ ትግል ጋር ጣውንትነትን እንጂ ሌላ ምንም ግንኙነት አልነበረውም። የኦሮሞ ህዝብን ትግል ይህ ቡድንም ሆነ በውጭ ሀገር አለን የሚሉ ጠባቦችና የምንጠላ አባወራዎች ቅንጣትም እንዳልመሩት የሚታወቅ ነው። ታዲያ በአሁኑ ጊዜ ከወያኔ መለስተኛ ቅራኔ ገብተናል በሚል የትግሉ መሪ ህብረት ካሪነን ብለው ተርጣፊ የነበሩ ግለሰቦች ብቅ ሲሉ የህዝብን ሚናና የትግል መሪነት ልንሰጣቸውና እንደገና በግለሰቦች አምልኮትና እምነት ልንሾፈር ከቶም ዝግጁ ሆነን ሰለባ ሆነን ህዝብን ለጉዳት ልናጋለጥ ዝግጁ ሆነን መገኘትም የለብንም። በወያኔ ተርጣፊዎች ዘንድ ከማንም በፊትና በሰፊው የቀስቀሳ ስራ የሰራው ኢታፓ እነዚህ ከወያኔ መነጠሉን በቀላሉ የሚያይ አይደለም። በተርጣፊ ላይ ጊዜ አታጥፎ የለየላቸው ወያኔዎች ናቸው ይባል በነበረበትም ወቅት ይህን ችላ ብለን በሁለቱም በወያኔ ሁሉም ተርጣፊዎች ላይ ከወያኔ ተለዩ ቀስቀሳ ከማካሄድ አልፈን ሰርገን በመግባት መሰራት ያለበትን ሰርተናል። ስለዚህም ቀደምም ለህዝብ ስናሳስብ እንደነበረው ኢዴፓ የሚባል የወያኔ አገልጋይ ቡድን በወያኔ ሲቋቋም ውስጡ ገብተን አውቃት እንዳጋለጥ ነው። በተለጣፊው ዘንድ ያለው ሁኔታ ለእኛ ምስጢር አይደለም። በሰማያዊ ፓርቲ አማካኝነት ተሞክሮ የነበረውንም ሻጥርና ማደናገር አክሽተነዋል ብለን በሙሉ ልብ እንናገራለን። ማን እንደሆነና ማን አሁንም የወያኔ ተልእኮ እያሟላ እንደሆነ አላጣነውም። ለማንኛውም ግን ተለጣፊዎች አቋም ቀየርን ካሉ ወያኔን ላገለገለውና ለማንም ህዝብ ላልጠቀመው ነጋሶ ጊዳዳ መኪና እንገዛለን ማለት ከህዝብ ጎን ቆሞ መታገል ማለት አይደለምና ጸረ ወያኔ አቅጣጫን ያዝን ካሉ ህብረት ጠሪና መሪነን ብለው ሊሰየሙ ከመቸኮላቸው በፊት በተጨባጭ ወያኔን በቅጡ የሚቃወምና ህዝቡ የሚፈልጋቸውን እርምጃዎች ወስዶ የራስን ማንነትና ከወያኔ መለየት ይፋ ማድረግ መቻል ያሻል። የለመደባቸው ግርግር ሲያዩ ሊሰረቁ የሚመቻቹና አሁንም ትላንት ህዝብ ሲፈጅ የነበረውን ህዝብ ሲፈጁ የነበሩትን ከመቅጽበት ህዝባዊና ነጻ አውጪ መሪ ሊሉ የተነሱትንም አደብ ግዙ እንላቸዋለን። ከወያኔ እየተለየን ነው የሚሉትንም በዚሁ በርቱ ግፉበት እያል እንደ 97ቱ ቅንጅት ማለትም ድልን በምን እናስከብራለን ሲባሉ አሜሪካ ያስከብርልናል ብለው እንደነበሩት ሳይዘናጉ ወያኔ ያለውን ኃይልና ያፈና ጥቅም እይታቸው አስገብተው እንዲዘጋጁ እናሳስባቸዋለን። የትግሉ ባለቤት ህዝብ ነውና በአውድማው ሰልፋቸው ከወያኔ ጋር ሆኖ ከርሞ ዛሬ ይህን ልንተው ነው ካላችሁ የህዝብን ሚናና መጪ ድል ነጠቃ ውስጥ እንዳትገቡም እንመክራለን። የአማራውን ህዝብ ኢህዴን ብአዴን የተባሉት ለወያኔ አሳልፈው ሰጡት ጎዱት እንጂ በጠንቁም ሳይቀር ብጨው የትግራይ ነው ብለው ፈረሙለት እንጂ የጠቀሙት ቅንጣትም ነገር የለም። እነዚህን ተለጣፊዎች ለመበታተንና አባሎቻቸው ከህዝብ ጎን እንዲቆሙ ለማድረግ ገና ወያኔ ስልጣን ሲይዝ ጀምሮ የሰራንበት ታምራት ላይንም ለእስር እንዲዳረግ ያደረግንበት ወዘተ ሰርተናል። የኦሮሞ ህዝብ ይህ ነው የማይባል ፍጅት ሲደርስበት ኦህዴድ ከወያኔ ጋር አብሮ ፈጀው እንጂ ተከራካይ አልሆነለትም። ከአጼው ዘመን ጀምሮ የኦሮሞን ህዝብ ፍትሃዊ ትግል ሳያወላውል የደገፈ ቢኖር ኢህአፓ መሆኑን የማያውቅ የለም። ዛሬ የኦሮሞ ድርጅቶች መሪዎች ነን ብለው ጽንፈኛንም አቋም እስከ መያዝ የደረሱት ደርግ የኦሮሞ የጭቁኑ መንግስት ነው ብለው ከደርግም ከመይሶንም ከኢጫትም ጋር በማበር አንድም ከህዝብ ሲነጠሉ ኋላም የኢህአፓን አጥቂ መሳሪያዎች ሆነዋል። ኢህአፓ ግን የደርግን ጸረ ህዝብነት ከማጋለጥ የተቆጠበ ሳይሆን በርካታ የኦሮሞ ምሁራንንም አጥፎ ለዴሞክራሲና ለመብት ታግሏል። ወያኔ ወደ ስልጣን ሊመጣ ሲልም ኦነግ ይህንን ሂደት እንዳያጅብ ከመሪዎቹ ጋር በሚስጥር ብንነጋገርም ጫና በዛብን በሚል ወደ ለንደን ተጉዘው ለሻቢያና ለወያኔ መሳሪያ ሆነው ሽግግርን በተባለው በነበረው ሁኔታ አትግቡ ሲባሉ በእምቢኝ ወያኔን መርጠውና በጸረ አማራው ጸያፍ ዘመቻ አጃቢ ሆነው ለ12 በርጩማ የኦሮሞን ህዝብ ብኩርና አሳልፈው ሊሸጡ ችለዋል። ሳይወር ሳያድርም ወያኔ ኦህዴድ የተባለውን ተለጣፊ ይዞ ሲያስጨንቃቸውና ከሀገራቸው ውጡ ብሎ የመውጫ ቪዛ ሲሰጣቸው በኤርትራው አምባሳደር በኃይሌ መንቆሪዎስ አቅራቢነት ሌንጮ ለታና ዲማኖጎ መለስ ዜናዊ ጋር ቀርበው ተደቃቅሰው ተሰናርቶ መውጣታቸውንም እናስታውሳለን። በዚያን ጊዜ የኦነግ ጦርና ካድሬዎች በእስር ላይ ነበሩ። ታማሚ የነበሩትን ፕሮፌሰር አስራት በእስር ተዳረጉ እንጂ ቪዛ አውጥተው ከሀገራቸው ባሉዋ ውንጋቶች አልተባረሩም ነበር። ይህ ሁሉ ማንሳት የተገደድ ነው ለህዝብ ቆመናል ያሉት ራሳቸውን ተቃዋሚ የሚሉትም ቢሆኑ ለህዝብ ጠቀሜታ ያልሰጡ ከመሆናቸውም በላይ ተለጣፊዎቹም ሚናቸው ምን ያህል አስከፊ እንደነበር መርሳት አያሻም ለማለትም ነው። ስያብርሃ የተባለ ወያኔ ከመለስ ተጣለው ብሎ ከሀገር ሲወጣ አርበኛ አገር ወዳድ ብለው የተቃዋሚውን ጎራ ክፍት አድርገው ሊያቱ ሲሉ የሰውየውን ይዘት ለመግለጽ አትሳሳቱ፣ በግርግር አትደናገሩ ብለን ባሳሰብ የደረሰብንን ስሜታዊ ጫጫታ የምንረሳው አይደለም። ለመለስ ሞት ጸጉሩን የነጨውና አሁንም ወልቃይት ጠገዴ ወዘተ የትግራይ ነው ባዩ ስዬ የት ደረሰ? አሁንስ ወደ ወያኔ ተመልሶ ምን እያደረገ ነው? በቂ ትምህርት አለንና ነጋቀባ ለአላፊ አንጋሚው አወናባጅ የሌለውን ችሎታና ያልያዘውን አቋም እየሰጠን መታለል የለብንም ማለት እንገደዳለን። በነጋዴ ፖለቲከኞች መዘረፍ ከሆነ በእውነቱ የግል ጅልነትን የሚመለከት ነውና ብዙም አያስጨንቀንም። የግል ጉዳይ ሲሆን ግን መደናገሩ አገር አልባ እንዳያደርገን እንሰጋለን። መጽሐፋቸውን ለስዬ መታሰቢያ የሰጡትን የተቃዋሚ ቡድን መሪዎች ያጤኗል። ይህን ሁሉ አጢኖ ግን ስንለፋበት የቆየነውን የወያኔዎች እርስ በርስ መነካከስና መፈራቀቅ ሲመጣ መጥቷልና አሁንም በስልትና በብልሃት ልንጠቀምበት ይገባል። የህዝብን ሚናና ድል ለመንጠቅ የሚቅበዘበዙትን ሁሉ እናወግዛለን። የትግሉ ባለቤት ህዝብ ብቻ ነው። ህብረታችንና ሁለገብ እርምጃችን ይጠናከር።
Good.